ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 29 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአፍራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ታህሳስ 29 ቀን 1497 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን እንዲሁም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ ጊዜ ሰጠው ቃል ድንጋይ ይሰብራል በሚል ርዕስ አውጥቶት የነበረውን ትንታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የዘረኛና ጠባጣሪ አፍ ጠማማ ነው። ምን ይሰማ ጆሮ ሆኗል ነገር ሁሉ። ማን ይበልጥ ፉክክርም የገቡ ይመስላል። የዘረኛና ቀባጣሪ አፍ ጠማማ ነው። ምን ይሰማ ጆሮ ሆኗል ነገር ሁሉ። ማን ይበልጥ ፉክክርም የገቡ ይመስላል። አንዱ በረድ ያለ ሲመስል ሌላው ይነሳበታል። ከሁሉም በላይ ደግሞ አይነታው ቀባጣሪና ቀጣፊ ኮሎኔል ተሰይሞ የሚያስተናግዳቸው ይመስላል። አንድ በቦረና በልዩ ጥበባችን ዝናብ አዘነብን። ሁለት እንኳን የኛ የቄሮ መንጋ የዞን መንጋም ቢሆን መሬቴን ቀሙኝ ያላቸው ሰዎች ጋር ተጋጭቶ ብዙ ገደለ። ሶስት የከተማው ምግብ ቤት ተጨናንቆ ያለ ኑሮ ተወደደ ረሃብ ጸና ብላችሁ አትዋሹ። ነገሩን ሲጀምር ኮሎኔሉ ተነክሳለህ የሚል ትንግርት አለኝ ያለን ስለሆነ ከዚያ ወዲህ በገፍ ያሸከመን ውሸት ከቶም ሊከብደን አይገባም። የአንኖሌ ሐውልት አሰሪ ኮሚቴ አባልስ አልነበረም? አገዛዙና ህዝብ አራምባና ቆቦ ከሆኑ አመታት አልፈዋል። ሰዎቹ የሚናገሩትና የሚያንገበግባቸው ከህዝብ ፍላጎቶችና ዋና ጥያቄዎች ጋር አይገናኙም። የሽግግር ሂደት ሲባል እኔው አሻግራለሁ ማለቱ ባይገርመንም የኑሮ ዋጋ አሻቀበ፣ ረሃብ ተባባሰ፣ ወያኔ እየተዘጋጀብን ነው ወዘተ በሚል ህዝብ ሲጨነቅ አገዛዙ በርካታ ውሸቶችን ማሽኮርመም፣ ስለ ዞንና ሰው ጠብ አዲስ አበባን ፊንፊኔ ስለማድረግ ቅዠቱ ሊያወሳን ይሞክራል። የጅቡቲው ኦማር ጋሌ ከወያኔ ጋር ሰምሮ አፋር ወገኖቻችንን እያጠቃ ያለ አገዛዙ ገደህን አዲስ አበባ ጋብዞ ታሪካዊ ወዳጃችንን ተቀበሉት ይለናል። የኦሮሚያ ስልጣንና ህንጻ ግንባታ ይወዘውዘዋል። ጸለምት አዲያርቃይን ለወያኔ አስረክቦ ዳግም ሊያጠቃን እየተዘጋጀ ያለውን ወያኔ በእይታ አታስገቡ፣ ስንት ሌላ አሳሳቢ ስራ አለን እያለንም ነው። በየመስኩ ኢትዮጵያዊነትን ለማደባየት በተናጠልም በጋራም እየሰሩ እንዳሉ ንቀው እንኳ መሸፋፈኑንም ትተውታል። ከወያኔ ጋር ድርድሩ ተጀምሯል። አማራውን፣ አፋሩን፣ አገር ወዳዱን ሁሉ ትጥቅ ለማስፈታት ሴራው ተሸርቧል። ከግብጽና ከሱዳን ጋር ትስስሩ ጠብቋል። ለዘረኞች በሚያመች ዘት የተረከቀው ህገ መንግስት ለኦህዴድና ኦሮሞ ብልጽግና ካድሬዎች ምስጢር ቀድሞ ውይይት ሊሰራጭም ተዘጋጅቷል። በዘረኞቹ ሳይንሳዊ ጥልቀትና እርምጃ በቦረና እንኳ ሊዘምብ ሲያካፋም አልታየም። ሚሊዮኖች ለረሃብ ተዳርገዋል። የእህል ስንዴ እጥረት አፈጦ እየመጣ ይህን ለመጋተር ምንም እርምጃ እየተወሰደ ባለመሆኑ በሰሜን ደቡብ ብቻ ሳይሆን በመላ ኢትዮጵያ ሚሊዮኖች በረሃብ የሚያልቁበት አደጋ ሊመጣ መቻሉም አያከራክርም። ኩንታል ማዳበሪያ 4800 ብር የገባበት አገር እንደልችንም አንርሳ። ለንግድ የሚሆን የውጭ ምንዛሪያችንም ከወያኔ ጊዜ በበለጠ መቆስመኑም የሚካድ አይደለም። ዶላር ዛሬም ወደ ውጭ እየወጣ ነው። በአሜሪካና አውሮፓ ከበርቴ ነጋዴዎች እነ ግዴ አዜብን ተክተው የሚምነሸነሹት እነ አራርሳና ጋቢሳ ናቸው። በወሳኝ ያገራችን ችግሮች ላይ ተኮር ሲባል ለዘረኞቹ አንገብጋቢ ጥያቄ ሆኖ የሚያስጨንቃቸው የአዲስ አበባን ፖሊስ ቁጥር ከኦሮሚያ ምልምሎች በመጡ ቁጥር ጨምሮ 50,000 ማድረስ ነው። የትምህርቱን ይዘት ለዋውጦ አማርኛና ታሪክን ማንደፋረስ ነው። የህዝብን ንብረት ከወያኔው ጥረት ቀምቶ ለኦሮሞው ቱምሳ መስጠት ነው። በእነዚህ ተቋሞች አማካኝነት በተለይ ኦሮሚያ እንዳላይን ያወጣ ዝርፊያን እያካሄደ ነው። ኦሮሚያ ማዕድንና ቢፍቶ አዱኛ ዶላር ወርቅ ማዕድን፣ የከንቲቻ ፓናልም ማዕድን በያዩ የከሰል ማዕድኖች ሁሉ ባለቤት ሆነዋል። የኦሮሚያ ማዕድን ኩባንያ ኃላፊ ዘረኛው ሀብት የተሰጠን ፋብሪካ ችሎታ ስላለን ነው ቢልም ቀደም ወያኔ ባለችሎታ ላላቸው ሜቴክን ሰጥቶ መሐይሞቹ ያደረሱትን ጉዳትና ዝርፊያ በሰፊው ታዝበናል። ቢፍቱ ለምሳሌ የላንጋኖን መዝናኛ ሆቴል ማለትም በ55 ሚሊዮን ብር ከተረከበ በኋላና ባርሲና ባሌ እርሻዎችንም ገቢ አድርጎ ያሳየውን ትርፍ መጥቀስም አልተቻለም። የኦሮሞ አዲስና አቀባባይ ከበርቴዎች በርግጥም እየተፈጠሩ ናቸው። ከቱምሳ ውጭ ኦሮሚያ 9 የንግድ ተቋሞችን ይዞ አስገባው ያለው ገንዘብ ግን ይጠበቅ ከነበረው 46% ብቻ መሆኑ ታውቋል። በኃላፊነት ኦህዴዶቹ እነ ግርማ መንቴ ስማቸው ቢጠቀስም ቱምሳን የሚቆጣጠረው ቦርድ ባባዱላ ገመዳ ስር ነው። የሙስናው ኦቦ ነፍሰ ገዳይ ተይዞ ለፍርድ መቅረብ ያለበት አረመኔ። የቀድሞው የኦህዴዱ ዲንሾ አሁንም ከፌደራል መንግስት ተብዬ ቁጥጥር ውጭ ሆኖ በኦሮሚያ አገዛዝ ስር እንደልቡ የሚፈነጭ ነው። የአማራው ተብሎ የነበረው ጥረት ቀጭጮ በባህር ዳር ኮሳሳ የመኪና ፋብሪካ ለማቆም ገንዘብ አጠረኝ እያለ ነው። የኦሮሚያ አስተዳደር ነኝ የሚለው ከፌደራሉ አገዛዝ ቁጥጥር ውጭ በሆነ መንገድ የነጻ ኦሮሚያን የኢኮኖሚ አቅም ሊገነባ በእቅድ እየተንቀሳቀሰም ነው ተብሏል። የሚታየው ቅኝት የሁሉን መዋቅርና አገዛዝ እያዳከሙ ኦሮሚያ የሚሉትን ማግዘፍ ነው ሲሉ ውስጥ አዋቂዎች የተቹ ሲሆን፣ ይህም እየተደረገ ያለው በነ ኮሎኔል ግራኝ ፈቃድና ሙሉ ትብብር ነው ሲሉም አስረግጠዋል። ስለዚህም መደናገሩና ውዥንብር መግባቱ አክትሞ የጉዞ አቅጣጫ ግልጽ ነው። በድርድር ሽፋን ወያኔን ለመታደግ የሚደረገው ሴራ ቆሞ ወያኔ በአፋርና አማራው ህዝብ ላይ የሚያደርገው ጥቃት ማብቃት አለበት። የወያኔ ተለጣፊና ወንጀለኛ ታጣቂ ኃይሎች መፍረስ ይኖርባቸዋል። በኦሮሞ ነጻ አውጪ ጦር ስም ስንት ወንጀል የፈጸሙት ሸኔዎችም ለፍርድ መቅረብ አለባቸው። ወያኔ ከአዲ አርቃይ ጸለምት ወዘተ የታጠቀ ኃይሉን ማስወጣት አለበት። ወያኔ ለፍርድ እንጂ ለድርድር የሚቀርብ ኃይል አይደለም። ከህዝብ ቁጣና ፍርድ ሊያድኑት የሚሹት ሁሉ ተባባሪ ወንጀለኞች ናቸው። ከጸረ ህዝብ ወንጀለኞች ጋር ለውይይት ለመሞሞዳሙድ መቋመጥ ጸረ ኢትዮጵያዊነት እንጂ ሌላ አይደለም። ህዝብም በአውራጃ ሊከፍሉት እየጣሩ ያሉትን ተቋቁሞ አንድነቱን ማጠናከር ይኖርበታል። በዚህ ጥረት ከኢሃፓና አገር ወዳድ ኃይሎች ጎን እንዲሰለፍና ባንዳ ድርባዮችን እንዲርቅ ዳግም ጥሪያችን ይተላለፋል። ድል ለኢትዮጵያ ህዝብ አገር አድን ትግል፣ ውድቀት ለዘረኞች መንጋ። የሐሙስ መጋቢት 22 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ መቆየትማ አለተም ይቆያል። በርግጥ ራሱ ጸንቶ መቆየትም ጸጋ ነው ይሁን የሚባል ነው። በተለይ ስንቱ አውሎ ነፋስ ገና ሳይመጣ ተንገዳግዶ መፈርከስ መደርመስ መትነን ልምዱ ሆኖ ስናይ ባለፉት 50 አመታት ማለትም በሀገራችን በድርጅት መልክ ትግል መልክ ይዞ መከሰት ከጀመረበት ስንት ድርጅቶች አለን አሉ? ስንቶቹ ጸኑ በረከቱ? ስንቶቹስ ወዲያው ተነኑ? ለዚህ የምንሰጠው መልስ ነው መቆየት ራሱ በራሱ ያርገው እንየው የሚባል ያደረገው። ቁም ነገሩ ግን እንደ አለት ድንጋይ መገተሩ ሳይሆን በጽናትና በተጨባጭ ትግል ሕያው ሆኖ መገኘቱ ነው። ከተመሰረተ 50 አመት ሊሆን ትንሽ የቀረው ኢሃፓ የሚደነቀው ይህን ያህል ጊዜ እንደ ድርጅት መክረሙ ብቻ ሳይሆን ቃል ኪዳኑን ሳይጥ ስንቱን ጋሬጣ አስወግዶና ጠቃት ችሎ ትግል መቀጠል በመቻሉ ነው። መቆየትማ አለትም ይቆያል ግን ስንቶቹ ይህም ማቀቷቸው ጠፉ? በገዘፉበት ፍጥነት ተፈረካከሱ? ዛሬ ለታሪክም ተረስተው ቀርተዋል። ከሁኔታው ለትውልድና ለሀገር ጠቃሚ ተመክሮን መቅሰም ተገቢ ነው። ብዙ ተከፍሎበታልና ኢሃፓ ህልውናውን ጠብቆ ይህን ሁሉ አመት ቢቆይም በነበረው ጥንካሬ ወይም ሌሎችን ያጠቃው ማዕበል ሳይነካው ቀርቶ አይደለም። በርካታ ጊዜ ከውስጥም ከውጭም ከባድ ጥቃት ደርሶበታል። በደርግ ጊዜ ምንም እንኳ ትኩረቱ በደርግ ወዳጅ ኃይል ላይ ቢሆንም ጥቃቱን ያደረሱበት ምዕራባውያን መሆናቸው አይዘነጋም። አንዳንዶች ዛሬ ኢሃፓና ግራው ኃይል እርስ በርሱ ተከፋፍሎ ተጎዳ ብለው ሊተቹ ቢነሱም ከዚህ ታዲያ እነሱ ቀኞቹ ተምረው ከከፈፈልም ርቀው ሊበረክቱ እንዳልቻሉ ተንፈሽም ፋይሉ ነው በአሳፋሪ ደረጃ የከሰሙት። ኢሃፓ ጥቃቱን ተቋቁሞ ቢጎዳም ህልውናውን ጠብቆ ሊወጣ የቻለው አንድም ካደረጃጀቱ ሲሆን ሌላም ከነበረውና ካለው የዓለም ጥራትና ጽናት ነው። ጥራዝ ነጠቆች የደቡብ አፍሪካ ድርጅት ለዘመናት መባጀቱን ባደነቁበት አፋቸው ኢሃፓ ረጀ ብለው ሊያወግዙ ሲውገረገሩ የሰማናቸው ሲሆን ድርጅቱ ህልውናውን የጠበቀው በዘመናዊ ሙያተኛ አደረጃጀት ህብኡነትን ምስጢራዊ አሰራርን ከስነ ስርዓትና ዲሲፕሊን ጋር አዋህዶ ሊንቀሳቀስ በመቻሉ ነው። ተመታ ደቀቀ አበቃለት ተነነ እያሉት ከሀያ ዓመት በላይ አገዛዙን ራቆቱን የሚያቆም ፍኖተ ሬዲዮን ሲያካሂድ ቆይቷል። ግብፅም አሜሪካም ደጉ መውት ሳይሆን በአባላቱ ጥንካሬ አቋሙን ሽጦ ጫማ ስሞ ሳይሆን የሀገርን ክብር በኩራት አስጠብቆና ጠብቆ የለም ሲሉት እየኖረ አጠፋ ነው ሲሉ እያንሰራራ ድርጅቱ እንዴት ሊቀጥል ቻለ? ለዚህ ምላሽ ሊሰጡ በመቻል ዛሬ አለን አለን እንብር እንብር የሚሉ ቡድኖች ሊማሩና ሊጠናከሩ መጣር ይገባቸዋል። ውግዘት ከማስቀደም በፊት ድርጅቱ በደርግ የታወጀበትን ሽብር እንዴት ሊቋቋም ሞከረ ብሎስ መመርመር ይገባል። ኢሃፓ ማለት ከሁሉም በላይ ጀግንነት፣ ጸረ ባንዳነት፣ ጸረ ቡከንነት፣ አገር ወዳድነት፣ ኢትዮጵያዊነት፣ ጸረ ዘረኝነት ማለት ነውና ይህ እንዴት ተከሰተ በረከተ የባዕዱንም የሀገር በቀል ጠባቦችንም ጥቃት ተቋቋመ ብሎ ማጤኑ ለትግል የሚጠቅም ግንዛቤ ነው። ያን ጀግና ትውልድ ያፈራች ሀገር እንዴትስ ቀሮ ፈላባት? የነ ኢሃፓ ሀገር ላይ እንዴትስ ሰው በላ መንጋ ፈነጨባት? እነ ጸጋዬ ተስፋዬን ባፈራች ሀገር ባንዳ ከሃዲው ፈላባት? ሂደታችንን በተዛባ የታሪክ መነጽር ሳይሆን ሀቅን መሰረት አድርገን የመመርመሩ ጊዜ አሁን ነው። ታሪክ ስንል ግን የኦነግ ወያኔን ልቦለድ እና የጥላቻ ልፋፋ ብለን ሊሆን እንደማይችልም ግልጽ ነው። ትውልድ ስንልም ፋሽስቶችን ጠባቦችን ሁሉ ደብልቀልና ፋፍተን ሳይሆን የዛሬውንም የዘረኛ ሎሌ ዳያስፖራ ህዝብ ብለን ሳይሆን ለአገሩ የቆመውንና አሁንም አለሁ ለኢትዮጵያ የሚለውን ማለታችን መሆን አለበት። ውሃ የማይገባው ደረቅ ድንጋይ ሊቆይ ይችላል። የሚያኮራ መሰንበት ግን ቃል ኪዳንን አክብሮ ለአገር አለኝታ መሆንን ይጠይቃል። 17 ዓመት የደርግ ፋሽስታዊ አገዛዝ፣ 27 ዓመት የወያኔ አረመኔና ዘረኛ አገዛዝ አገር አበላሽቷል፣ በክሏል፣ ትውልድን በክሏል፣ ክርም አሳጥቷል። የማይካድ ነው። ሰፊ የባህል አብዮት ገና ይጠይቀናል። ማንነታችንን ለማስመለስ፣ ሰብእናችንን ለማስረገጥ፣ ኢትዮጵያዊነታችንን ለማስከበር፣ ለዚህና መሰል ቅዱስ ክቡር ዓላማዎች ለመዋደቅ ካልሆነ ትግል ምንድነው ታዲያ? በትግል ስም ድለላ፣ ዝርፊያ፣ ለሽያጭ መቅረብ፣ አገር ማዋረድና ራስንም ማንኳሰስ? ቆይተናል፣ እንቀጥላለንም። ለኢትዮጵያ ልዕልና፣ ለህዝቧ ሰላምና ዴሞክራሲ በጋራ ቆራጥና ጽኑ ትግላችን ኢትዮጵያን ከጥፋትና ድን። ክብር ለሀገር ሰማዕት። የሰኞ መጋቢት 19 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። የዘረኞቹ ግብ የሀገር አንድነትን ማጥፋት። የዘረኞቹ ግብ አገርን አንድነትን ማጥፋት። በዚህ ላይ ቅንጣትን ብዥታ ሊኖር አይገባም። ወያኔን ተስታኮና ተከትሎ የመጣው የኦሮሞ ቡድን ኢትዮጵያን እንደ አገር ሊያጠፋ የወሰነና የተስማማ ነው። በምን ፍጥነት፣ በማን አመራር፣ እንዴት በሚለው ባላቸው ልዩነት ሊከሰት ሊኖር ቢችልም ኢትዮጵያን በማጥፋትና በኦሮሚያ መተካት ላይ ሰንዘርም ልዩነት የላቸውም። ኮሎኔሉ ሆነ ያሩሲው ባለሜንጫ ሽመልስ ተባለ ለማ ተባለ ጋቢሳ ሁሉም ግባቸው አንድ ነው። የኢትዮጵያ አንድነት ቅርስና ማረጋገጫ በሆኑት ላይ ሁሉ ዘመቻቸው የጋራ ነው። ሰንደቅ ዓላማችን፣ ተዋህዶ ሃይማኖታችን፣ አማርኛ ቋንቋችን፣ ታሪካችንን የሚጠሉት በጋራ ነው። የአንድነት ጠበቃና ነጸብራቅ ያሏቸውንም ህዝቦች ሲጠሉ በጋራ ነው። ወያኔም ኮሎኔሉም በዚህ አንድ አቋም እንዳላቸው አሳይተዋል። ከዚህ ሁሉ ጊዜና ደም መፍሰስ በኋላ ዛሬም ይህን ማስረጋቱ ግድ መሆኑ ምን ያህል እንዳደናገሩንና እንዳወናብዱን መሰከርላው በውጅንብርግ ተን ስንናጥና የፋሽስቱን ኮሎኔል ውዳሴ ስናሰማ እነሱ ግን ከቡራዩ ጌዲዮ እስከ አጣዬ ማይካድራ አፋር ምን ያህል ጉዳት እንዳደረሱብንም በቅጡ ለማጤን አልቻልንም። ሸኔ ብለው ቀዳዳ ጭምብል ያሳዩናል፣ ያኛው ደግሞ ቅማንት ቤኒሻንጉል ብሎ ሊያሞኘን ይጥራል። ተያዙ ይባሉና በጅምላ ሲፈቱ አገር ወዳዶች ግን እስካሁን በስቃይ ስር አሉ። በወያኔና በኮሎኔሉ አገዛዝ መካከል ያለው ልዩነት የእናትና ልጅ ጠብ ሆኖ ሳለ የሌለውን አንደምታ ሰጥተን ውጤት ስንጠብቅ ኮሎኔሉ ወያኔን ከህዝብ ቁጣ እያዳነ ተመልሶ ህዝብን እንዲያጠቃ እድል ሰጥቶታል። ድባቅ የተመታ ወያኔም አሁን አድርቃይን ይዞ ያፋር ህዝብ ላይ ፍጅት ሊፈጽም እየጣረ ተለማኝ ሆኖ ተኩስ አቁሙን ተቀብያለሁ ሲል እነሆ ለፍፏል። ወዳጆቹ ምዕራባውያን በረሃብ አሳበው በእርዳታ ይበልጥ ሊያጠናክሩትና ኢትዮጵያ ላይ በጭካኔ ሊያስተማሩት መሆኑ ምንም ጥርጥር የለውም። ድርድር ኢትዮጵያን ቀፍድዶ አስሮ ለአራጆች ምዕራባውያን ወያኔና ለኮሎኔል ግራኝ አገዛዝ በሰለባነት ማጋደም ነው። ከነ ደመቀ መኮንንና አስር አለቃ ልዩ አምባሳደር ባጫ ደበሌ ብዙ ባይጠበቅ እንኳ እየተካሄደ ካለው ጸረ ሩሲያ የምዕራባውያን ርብርቦሽ ራሱ ብዙ መማር ይቻላል። የጅቡቲና የወያኔን ህብረት ለማፍረስ መሰራት ያለበት እስካሁንም በተደረገ ነበር። መጪዎቹ ዓመታት ያስከፊ ረሃብ ዓመታት መሆኑ እየታወቀ ይህን ለመቋቋም ከእርዳታ እንለምናለን ውጭ ምንም ዝግጅት የለም። አርሶ አደሩ ህዝብ በብዛት እየተፈናቀለ እየተፈጀ መሬት እየተቀማ በዘረኛ አንበጦች እየተጠቃ ያለ ነው። ፈረንጆቹም የሚጮሁትና ሊረዱ የሚንጫጩት ለምርጥ ህዝባቸው እንጂ ኢትዮጵያውያንን አላድሎ አያጠቃልልም። ለቅርቡም ሆነ ለሩቅ ርቀት የሁሉም ጸረ ኢትዮጵያ ኃይሎች ግብ ደግሞ አገር ወዳድ ኃይሉ መከፋፈሉ መጠቃቱና መዳከሙ ወሳኝ ነው። ከዚህ አንጻር አገር ወዳዱን ኃይል በስፋት ሰርገው እንደገቡት ደግሞ ጥርጥር የለውም። ለአማራው ህዝብ ለምሳሌ ጭምብል ያጠለቁ በአዴኖች፣ ዘመናዊ ታምራት ላይኔዎች፣ መሪ ተብዬ ባንዳዎች በላዩ ተሰተውታል። እመር ሊል ሲል ያሸናክሉታል። አገዛዙ ድርድር፣ ውይይት፣ እርቅ፣ ሹምሽር ወዘተ በሚል እይታቸውን አንሸዋሮ ያዳክማቸዋል። የህዝብ አንድነት እንዳይኖራቸው በአውራጃዊነት ደረጃ ሰይሞና እናቁሮም አዳክሞ ይዛቸዋል። እስከ መቼ ብንል ያንሳል። ለዚህ ተንኮል መሳሪያ ሆነው የሚገኙ ግን ራሳቸውን አማራ የሚሉትን ተምቾች ማውገዝስ መቼ ያንሳል? ይህ በእንዲህ እንዳለ ያሰበው ሁሉ ከህዝብ ፍጅት ውጭ ሊሳካለት ያልቻለው ወያኔ እርስ በርሱም መባላት ጀምሯል የሚባለው ያርገው የሚባል ዜና ቢሆንም ውድቀቱ ከዚህ ሳይሆን ከተባበረው የህዝብ ክንድ ምት ነው መጠበቅ ያለበት። ዘረኝነት ከሥረ መሠረቱ ተነቅሎ መጣል አለበት እንጂ የጉልቻ መለዋወጥ ለአገር መፍትሄ አያመጣም። ከአራት ኪሎ ቤተ መንግሥትም አጀንዳ እየተሰጣቸው በዘረኞቹ አጀንዳ የህዝብን ትግል የሚከፋፍሉትና የሚያዳክሙትንም ከመድረክ ማስወገድ ግዴታ ሆኖ ይገኛል። በላንቃችን የሚያልፈውና የምንጮህለት መፈክር የራሳችን የኢትዮጵያ ይሁን። ዘረኝነት ይውደም። ድል ለጋራ አገር አድን ትግላችን።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የከፍፍል ፖለቲካውና መዘዙ ከቤኒሻንጉል እና መተከል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው፣ ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ፣ በጉጂና በቦረና፣ በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ከፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የከፈፈል ፖሊሲ ለሀገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የተነሰሰውን የከፈፈል ፖሊሲ መሰረተ ቢስነት ለማስረዳት ስለ ሀገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። ሀገር ባንድ አካባቢ የተለያዩ ሰዎች ባንድነት በመኖር የሚፈጥሩት የርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልካ ምድር ቅርጽ ሊይዙ የቻሉት በመቶና በሺ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለሀገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ህዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ የረጅም ዘመን የጦርነት ታሪክ የኢትዮጵያን ህዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በእኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዴሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጠ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከሕዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከሕዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬ ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መርት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ሥልጣን አልባ መርት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግሥታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬ ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁሉ ጊዜ በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ ተነጣጥሎ እንዲዳከም ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፍፍል መልካም ምድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ሕዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንድ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብዬው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ለናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ የአገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት፣ ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የክፍፍል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ በአጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የክፍፍሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌደራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌደራል ያስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውን ቋንቋ ተናጋሪ የትኛውን ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን ወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፍፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመቅድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው ትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። ይህ ጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው የኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥራታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል። እናሸንፋለን።